በመጀመሪያ ግን ይህንን ማቴዎስ 5 ከቁጥር 20 ጀምሮ ያለውን እስከ 32 ድረስ ያለውን አነብላችኋለሁ። እንደዚህ ይላል፣ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛውም ለሎሌው፣ ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእሷ ጋር አመንዝሯል። ቀኝ ዓይንህም ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚቃጠል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቆርጠህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና። ቁጥር 31 ሚስቱን የሚፈታት ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ይሄ ጌታ ኢየሱስ ክርስቶስ የተራራ ስብከት በተባለው ቦታ በማቴዎስ 5 ላይ የተናገረው የራሱ ቃል ነው። እግዚአብሔርን እናመሰግናለን። እና ዛሬ አብረን የምንመለከተው ቁጥር 31 እና ቁጥር 32 ላይ ያለውን እውነት ነው። ጌታ ኢየሱስ ክርስቶስ ሕዝቡ ሁሉ እየሰማ ግን እዛ ደቀ መዛሙርቱ ላይ አነጣጥሮ አማኞች ላይ አተኩሮ ማለት ነው፣ ሌሎች ብዙ ሺህ ሰዎች እየሰሙት እዛ ሚስቱን የሚፈታት ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል ብሎ ተናገረ። እና ይሄ ዋና ሀሳቡ ፍቺ ክልክል ነው በደቀ መዛሙርት ሕይወት የሚል ነው። እና የፍቺ መከልከልን ነው ዋና ሀሳቡ እዚህ ጋ እያስተላለፈ ያለው። ግን ባለፈው ሳምንት የጠቆምኩትን አንዳንድ ነገሮች ጠቁሜ ነው ወደዚህ ቃል የሚሄደው። ተመልከቱ፣ ተራራው ስብከት ጌታ ኢየሱስ ነው እየተናገረ ያለው እና ባለፈው ሳምንት ከቁጥር 20 እስከ 30 ያሉትን ተመልክተናል። በዛ ውስጥ አትግደልን ጌታ ኢየሱስ ሲያብራራ፣ አታመንዝርን ጌታ ኢየሱስ ሲያብራራ እንዴት እንዳብራራው አይተናል። በልባችን ጥላቻ እና ይሄ ሰውን የመጥላት ነገር፣ ሰውን የመናቅ ነገር ካለብን ወዲያው እርምጃ መውሰድ እንዳለብን፣ በልባችን የማመንዘር ሀሳብ፣ ሌላ ወንድን ወይም ሴትን የመመኘት ነገር ውስጣችን ካለ ወዲያውኑ እርምጃ መውሰድ እንዳለብን ጌታ ኢየሱስ ክርስቶስ የተናገረውን አይተናል። እና ይገርማቸዋል። ታዲያ ይሄ የጌታ አነጋገር ከቁጥር 20 እስከ መጨረሻው እስከ ምዕራፉ መጨረሻ ድረስ በስድስት ነገሮችን ነው ያነሳው ብያቸዋለሁ። እና ስድስቱን ነገሮች ሲያስቀምጥ እንደዚህ እንደተባለ ሰምታችኋል፣ እኔ ግን እያለ ነው ይናገር የነበረው። እና ቁጥር 21 ላይ፣ ቁጥር 27 ላይ፣ 31 33 ቁጥር 38 እና 43 ላይ ስድስት ጊዜ ነው። እና ሁለቱ ባለፈው ሳምንት ያየናቸው በቀጥታ ያነጻጸሩት አስሩ ቃል ላይ ነው። አራቱ ከዛሬ የምንመለከተው አንደኛው ጨምሮ ማለት ነው የአፈጻጸም ሕግ ላይ ያተኮሩ ናቸው። እና ከአስሩ ቃላት ወጥተው የአፈጻጸም ሕግ የተሰጣቸው እንደ ሕግ የተቀመጡ አሉ በብሉይ ኪዳን። እነዛ ላይ ነው አሁን ጌታ ኢየሱስ የሚናገረው። እና እዚህ ጋር አሁን ሲናገር ሚስቱን የሚፈታት ሁሉ የፍቺዋን ጽሕፈት ይስጣት ተብሏል፣ እኔ ግን እላችኋለሁ ብሎ ነው አሁን የተባለውን አንስቶ እሱ ያንን ሕግ የሰጠው ድሮ አስሩን ቃላት የሰጠው በነቢያት ውስጥ በሙሴ ውስጥ ይሰራ የነበረው ጌታ ኢየሱስ የሕጉ አስተካካይ አብራሪ እና ገላጭ ሆኖ በመቅረብ እኔ ግን እላችኋለሁ እያለ ነው የሚናገረው። በጣም የሚገርሙ እኔ ግኖች ናቸው እዚህ ማቴዎስ 5 ላይ የተጻፉት እና ጌታ ኢየሱስ ክርስቶስ ፍጹም አምላክ እንደሆነ የሥላሴ ሁለተኛው አካል እንደሆነ በትክክል የሚያብራራ ነው። ማንም ሰው በምድር ላይ እኔ ግን እላችኋለሁ ብሎ በስልጣንና በሙላት ጌታ ኢየሱስ እንደተናገረ ሊናገር አይችልም። እሱ የሕግ ባለቤት ነው፣ የሕይወት ባለቤት ነው። እሱ ባለስልጣን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ወደዚህ ቃል ስንመጣ ልናስተውልና ልናይ የሚገባን ነገር አሁን ጥንት የተባለውን መሰረታዊ ጀርባ ታሪኩን አይተን ነው ይሄ ቃል ምንድን ነው የሚያስተምረን የሚለውን ልንመለከት የምንችለው እና በአጠቃላይ የሰዎች ሕግ እግዚአብሔርም የሰጠን የእግዚአብሔር ሕግ ብዙውን ጊዜ የምንመኘውን መልካምነትና እውነት ሲከተል አንመለከተውም። አሁን የእግዚአብሔር ቃል አለ። ይሄ በጣም ትክክለኛ ቃል ነው፣ ሊለወጥ የማይቻል ቃል ነው። ግን የምንመኘውን ነገር ሲከተል አናይም። አንዳንድ ጊዜ ብዙም ጊዜ ማለት ይቻላል በጣም ጠቃሚ የሆኑ ሕጎች እነዚህ በጣም ጠቃሚ የሆኑ አስፈላጊ ሕጎች አንዳንድ ጊዜ ለሁኔታዎች ሲታጠፉ ማስወገድ የማይቻለውን ክፉ ነገር በመቻቻል እንለፈው ሲሉ ትመለከታላችሁ። በየሀገሮች ህግም ውስጥ ይሄ እውነት ነው እና አሁን ባየናቸው የሙሴ ህጎች ውስጥ የሞራል ህጉ በጣም ፍጹምና የማይታጠፍ ነው፣ የማይለወጥ ነው። ነገር ግን ይገርማችኋል፣ በቅድሚያ የተሰጧቸው እነዛ ሰዎች በነበራቸው ማህበራዊ፣ ፖለቲካዊ ልብና ሁኔታ ላይ ተንተርሰው ሌላ የአፈጻጸም መውጫ መንገድን እንዳበጁ ደግሞ ታያላችሁ። አሁን የአፈጻጸም ህግ እንዴት እንደመጣ ነው እየነገርኳችሁ ያለው እና የአፈጻጸሙ ህግ አንዱ የአፈጻጸም ህግ ሚስቱን ለመፍታት የሚንደረደር ሰው ምንድን ነው ማድረግ ያለበት የሚለውን ተናግሮበታል በብሉይ ኪዳን ላይ። ስለዚህ በብሉይ ኪዳን አይሁዳውያን ሁል ጊዜ ይገኙ የነበረው ልበ ደንዳኖች፣ አንገተ ደንዳኖች እየተባሉ ነበር እና በባህሪያቸው፣ በአመለካከታቸው፣ በአሰራራቸው እግዚአብሔር ታላላቅ ነገሮችን አድርጎላቸው ወደኋላ ሲመለሱ፣ እግዚአብሔርን ሲያሳዝኑ፣ የቤተሰብ ህይወታቸውን ሲበድሉ ታያቸዋላችሁ እና አመንዝረኞችም ነበሩ እና ሚስቶቻቸውን በሚችሉት ልክ ያበዙ ነበር አይሁዳውያን እና በማይረባ ምክንያት ደግሞ ተመስርተው ሚስቶቻቸውን በማይረባ ምክንያት ተነሳስተው እንደፈለጉ ይፈቷቸው ነበር። ስለዚህ የእግዚአብሔር ሰው ሙሴ በምንም መንገድ መፍታት አይቻልም ተብሎ የተነገረውን እውነት፣ ያው ጋብቻ ክቡር ነው፣ ማመንዘር ትክክል አይደለም የሚባለውን እውነት በሰዎች ላይ አሁን በአፈጻጸም ደረጃ እንዲታይ አድርጎ መቀጠሉ ወንዶችንና ሰዎችን በተለይ ወንዶችን በጣም ክፉ እንደሚያደርጋቸው፣ ሴቶችም በጣም ከፍተኛ ስቃይ ውስጥ እንደሚወድቁ ተገንዝቦ በወንዶች ላይ የተወሰነ አይነት ማዕቀብን ማድረግ አስፈላጊ እንደሆነ በመገንዘብ ይሄንን ገደብ አድርጎ ነበር በአፈጻጸም ሕጉ ላይ። ስለዚህ ማንም ሰው ሚስቱን ሊፈታ ቢነሳ የፍቺ ጽሕፈት ይስጣት። ስለዚህ ከሰዎች ልበደንዳናነት፣ አመፀኝነት አኳያ ፍቺው የማይታገድ ከሆነ፣ ፍቺው የማይቀር ከሆነ፣ ፍቺው የግድ እንዲሆን ከተደረገ፣ ከወንዶችም ከሴቶችም ልበደንዳናነት በተለይ ከወንዶቹ ቢያንስ እንዲቀንስ እንዳይዘወተር ወይም ደግሞ ከሆነም በከበረ መንገድ እንዲሆን እንዲደረግ በግልጽ በስርዓት እንዲሆን ያዘዘበት ክፍል ነው እና ወንድ ዝም ብሎ ተነስተሽ ውጪ ማለት እንዳይችል ያስቀመጠ አስደናቂ የአፈጻጸም ሕግ ነው በብሉይ ኪዳን ላይ የነበረው እና የመጣውና የተደረገው ከሰዎች ልበደንዳናነት እና ጨካኝነት የተነሳ ቃል ኪዳን አፍራሽነት የተነሳ እንደሆነ የእግዚአብሔር ቃል ያሳየናል። ጌታ ኢየሱስ ክርስቶስ በማቴዎስ 19 ላይ ጥያቄ በቀረበለት ጊዜ ስለ ጋብቻ በመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠረ። ሙሴ ሚስት የፍቺ ጽሕፈት ይሰጣት ብሎ ያለው ስለ ልባችሁ ጥንካሬ ነው እንጂ ቀድሞ እግዚአብሔር ያዘዘው እንደዛ አይደለም ብሎ ነው የተናገረው። እና የፍቺን ፈቃድ በሆነ መንገድ ብቻ እንዲሆን ነው አሁን ሙሴ ያለው። የስነ ምግባር ጉድለት ከተገኘ ማለት ማመንዘር፣ ወይም ደግሞ የአካለ ጎዶሎነት ከተገኘ ተፈጥሯዊ ወይም ኋላ የመጣ እንደዚህ አይነት አስጨናቂ ነገሮች ካሉ ብቻ ነው ፍቺ የሚፈቀደው ብሎ ነው ያስቀመጠው። እና ተመልከቱ ይህንን ዘዳግም 24 ላይ እንደዚህ ብሎ አስቀምጦታል። እና ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእሱ ዘንድ ሞገስ ባታገኝ የፍቺዋን ጽሕፈት ጽፎ በእጁ አይስጣት፣ ከቤቱም ይስደዳት። ከቤቱም ከወጣች በኋላ ሌላ ወንድ ብታገባ ሁለተኛው ባል ቢጠላት አሁንም የፍቺዋን ጽሕፈት ጽፎ በእጇ ይስጣት ብሎ ነው የተናገረው። እና ይሄ የፍቺ ደብዳቤ እንዲጻፍ የታዘዘበት ምክንያት ሲታዘዝም በሁለት ወይም በሶስት ምስክር አማካኝነት እንዲሰጥ እና ይቺ ሴት ሌላ ወንድ ቆይቶ ብታገባ በሴተኛ አዳሪነት ውስጥ ወይም በአመንዝራነት ውስጥ እንዳልነበረች የሚያረጋግጥ እና ታማኝነቷን፣ ንጹህነቷን በሰውየው የልብ ጥንካሬ አማካኝነት የወጣች መሆኗን የሚያሳይ ማስረጃ እንደሆነ ነው እንግዲህ የተሰጠው። ይህ ገደብ አሁንም ደግሜ እንደምለው የአይሁዳውያን የልብ ጥንካሬ አማካኝነት የመጣ ነው እና ይህንን ገደብ ፈሪሳውያኑና ጸሐፍቱ ባልተገባ መንገድ ሲጠቀሙበት ነበር። ሚስቶቻቸውን በሆነ መንገድ ለመፍታት ወይም በሆነ መንገድ መውደዳቸውን ካቆሙ ፈሪሳውያንና ጸሐፍቱ ያኔ ጌታ ኢየሱስ በነበረበት ጊዜ፣ ከዛም በፊት ከዛም በኋላ ይህንን የአፈጻጸም ሕግ በመጠቀም እንደፈለጋቸው ሚስቶቻቸውን መፍታት ተያይዘውበት ነበር። ከዚህ የተነሳ ነው ጌታ ኢየሱስ አሁን እዚህ ጋር በግልጽ ኢን ብላክ ኤንድ ዋይት በሆነ መንገድ መፍታት ትክክል እንዳይደለ፣ ሴቶች ጥበቃ ሊደረግላቸው እንደሚገባ እየተናገረ ያለው። ይገርማችኋል። አሁን መጽሐፍ ቅዱስን እና አጠቃላይ እይታውን ስለ ሴቶች ስትመለከቱ አንዳንድ ሰዎች የሚናገሩት ነገር የሚያስቅ ነው። ማለትም መጽሐፍ ቅዱስ ሴቶችን የሚጨቁን ለሴቶች ጥሩ አመለካከት እንደሌለው ሲናገሩ ይሰማል። 100% ውሸት ነው ይሄ የእነሱ ንግግር። እና በእርግጥ አይሁዳውያኑ በዚህ ጥላ ስር በመሆን አጸያፊና ጨካኝ የሆኑ ነገሮችን በሴቶች ላይ ይፈጽሙ ነበረ። እና ይህንን የታሪክ ጀርባ በመጠኑ ማየት በጣም ጠቃሚ እንደሆነ እንድታዩልኝ እፈልጋለሁ። አሁን ጌታ ኢየሱስ ሲናገር የጌታ ተከታዮች መሆን ያለባቸውን ነው አሁን የሚናገረው። እና ደቀ መዛሙርቱ እፊቱ ተሰብስበዋል። ብዙ ሺህ ሰዎችም ደግሞ ከነሱ በታች ተሰብስበዋል። እና የጌታ ተከታዮች እንደ ፈሪሳውያን እንደ ጸሐፍቱ መሆን የለባቸውም። እና የሚነገራቸው የጌታ ኢየሱስ ክርስቶስ ተከታዮች የተለየ መርሆ ውስጥ ነው መግባት ያለባቸው፣ መኖርም ያለባቸው፣ መመላለስም ያለባቸው። ጋብቻም በተመለከተ መመልከት ያለባቸው ልክ ዘፍጥረት ውስጥ ለአዳምና ለሔዋን እንደተሰጠው አይነት አመለካከት ነው ሊኖራቸው የሚገባው። እና ጋብቻ በደቀ መዛሙርቱ ሕይወት ውስጥ ወደ ቀደመው ንጽህና እንዲመለስ ልክ አዳምና ሔዋን አንድ ሆነው እንደነበረ ወንዶችና ሴቶች በጋብቻ አንድ መሆን እንዳለባቸው ከዛ ከጋብቻ ሕይወት ውስጥ በምንም ሌላ መንገድ መውጣት እንዳያስቡ፣ እንዳይፈልጉ፣ እንዳይወስኑ ለማሳየት ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ስለዚህ አንድ ወንድና አንድ ሴት በጋብቻ ጥምረት ውስጥ ሲሆኑ አንዳቸው ከሌላቸው ጋር በማይለያዩበት ጥምረት ውስጥ እንዳሉ አንዳቸው በሌላቸው ላይ ለዚህ አንድነት መከበር መብት እንዳላቸው አንዳቸው ሌላውን ማገልገልና አንዳቸው ለሌላቸው መቆም እንዳለባቸው ያሳየ ክፍል ነው ይሄ የጌታ ኢየሱስ ክርስቶስ ቃል። ስለዚህ የጋብቻ ቃል ኪዳን መፍረስ እንደሌለበት፣ ፍቺን በተመለከተ የተሰጠው የድሮ የሙሴ የአፈጻጸም ሕግ ከልብ ጥንካሬ የመጣ መሆኑን እንጂ ፍቺን የሚፈቅድ እንዳይደለ ሰዎች እንዲያስቡ ነው ጌታ ኢየሱስ እየተናገረ ያለው። እና እኛ አማኞች ፍቺ በፍጹም ሊሰማብን ሊወራብን በፍጹም አይገባም የሚለውን ነገር ነው ጌታ ኢየሱስ ክርስቶስ እያሰረጸ ያለው። ለዚህ ነው ባለፈው ሳምንት በአስር ቃል ዙሪያ በአስሩን ቃል ጌታ ኢየሱስ ሲያብራራ አታመንዝር በሚለው ውስጥ ንጹህ ያልሆነ አመለካከት በልብ ውስጥ መመኘት ከማመንዘር ጋር እኩል መሆኑንና ጋብቻን ለማፍረስ ፍቺን ለመፈጸም አንድ እርምጃ መሆኑን የተናገረው ጌታ ኢየሱስ። ለዚህ ነው አያይዞ አሁን ይህንን እየተናገረበት ያለው። እና እንግዲህ በጥንት በልብ ጥንካሬ የተሰጡት የሁኔታ የአፈጻጸም ህጎች በእኛ በተከታዮቹ በክርስቶስ ተከታዮች ዘንድ መሰማትም መታየትም መደረግም እንደሌለባቸው በግልጽ ጌታ ኢየሱስ ክርስቶስ ተናግሯል። እና የጌታ እውነተኛ ተከታዮች ጋብቻን በጠለቀ በመጠቀ መንገድ ማየት አለባቸው። ጋብቻ የሁለት የተለያዩ ሰዎች አንድነት ነው፣ ዝምድና አይደለም፣ ጥምረት ነው፣ ደባልነት አይደለም። ጋብቻ በጣም አስደናቂ አንድነት ነው። ጋብቻ የታየው እና የተተረጎመው በቤተ ክርስቲያንና በክርስቶስ መካከል ባለው ግንኙነት መሰረት ነው። እና እነዚህን ነገሮች የጌታ ተከታዮች እንድናውቅ እግዚአብሔር አምላካችን ይፈልጋል። እና ፍቺን ሊፈቅድ የሚችል አንድና አንድ ነገር ብቻ ነው አለ ጌታ ኢየሱስ። ያም አመንዝራነት ብቻ ነው። ሙሴም ያለው ያንን ነው። ይሄ የሥነ ምግባር ጉድለት አመንዝራነት ከሌለ ማንም ሰው ይሄም እንኳን ኖሮ የልብ ርኅራሄና የይቅርታ መንፈስ ካለ ሰው አብሮ ታርቆ መኖር እንደሚችል የእግዚአብሔር ቃል ያስረዳናል። ስለዚህ ማንም ሰው ሚስቱን ከዚህ ውጪ በሆነ ሌላ ምክንያት ለመፍታት ከተነሳ የሚሆነው ነገር በፍርድ ቀን እንደ አመንዝራ ነው የሚታየው። ስለዚህ የገሃነመ እሳት ፍርድ ይጠብቀዋል ማለት ነው። ይሄ የኔ የማስፈራሪያ ቃል አይደለም። የእግዚአብሔር ቃል የሚናገረውን ነው የምናገረው። ፍቺ ክልክል ነው የሚለው እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ የጠቀሰው ቃል ክልከላው ራሱ ግልጥና በጣም ግልጽ የሆነ ነገር ስለሆነ ብዙ አልገባበትም። ግን ይሄ ቃል ቁጥር 31 እስከ 32 ያለው ቃል እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ያመነዝራል የሚለው ቃል ላይ ይሄ ቃል የሰጠውን ጠቀሜታ ብንመለከት በጣም አስፈላጊ እንደሆነ አስባለሁ። እና ሶስት ዋና ዋና ነገሮችን ይሄ ቃል በክርስትና እምነት ውስጥና በጌታ ተከታዮች ሕይወት ውስጥ ያስቀመጠና ያመጣ እውነታን የሚያሳይ ነው። እና አንደኛው የሴቶችን አጠቃላይ ሁኔታ ከዝቅተኛነት ደረጃ ማህበረሰቡ በተለያየ መንገድ ሊመለከታቸው የሚችልበት ዝቅተኛ ደረጃ በፍጹም መሆን እንደሌለበትና ወደ ከፍተኛ ደረጃ ሴቶችን ከፍ ያደረገ ቃል ነው። እና በአጠቃላይ ወንዶች የማግባትና የመፍታት ነፃነት እንደፈለጉት ቢሰጣቸው፣ እንዲያውም የፈለጉትን ያህል ሚስት ማግባት እንደሚችሉ ቢያስቡ ሴቶችን የሚያዩት እንደ ዝቅተኛ ፍጥረት አድርገው መሆን እንደሆነ ልናስተውል ያስፈልጋል። እና መጽሐፍ ቅዱስ ይህንን አያስተምርም። ሴቶች ከወንዶች የሚለዩት በጾታቸው ብቻ ነው። ሴቶች ለወንዶች የተሰጡት አጋዦች እንዲሆኑ ነው። ይገርማቸዋል። ዘፍጥረት ምዕራፍ 2 ላይ ብትመጡ ሴቶችን ሚስትን ለአዳም ልፍጠር ብሎ እግዚአብሔር ሲናገር ኤዘር ነው ፈጥርለታለሁ ያለው። ኤዘር ማለት ረዳት ነው። ረዳት የማትለይ አብራው የምትሆን እኩል የሆነች ነገር ግን እኔን ወክላ እሱን በአካል እየታየች የምትረዳ ሴት ናት ተብሎ የተሰጠው ረዳት እና ይቺ በምንም አይነት መንገድ በዝቅተኛነት ልትታይ አይቻልም። መጽሐፍ ቅዱስ አይፈቅድም። ስለዚህ መጽሐፍ ቅዱስ የሴቶችን ስነ ምግባራዊና አእምሯዊ ጥራት አስፈላጊነታቸውን ጠቀሜታቸውን በትክክል ያስከተለ መጽሐፍ ነው። መጽሐፍ ቅዱስ ሴቶች ከወንዶች እኩል ክብርም ጥበቃም እንክብካቤም እንዲደረግላቸው በብሉይ ኪዳንም በአዲስ ኪዳንም የሚናገር ቃል ያለበት የእግዚአብሔር መጽሐፍ ነው እና በማህበረሰብ አሁን በሰለጠነው ዓለም ውስጥ ሴቶች የሚታዩት ለአካላቸው ውበት ብቻ እንደሆነ የሚከበሩትም ለስሜት እርካታ ሰጪዎች በመሆን ብቻ እንደሆነ ይኸው ሴሌብሪቲውን ሁሉ እናያለን። መጽሐፍ ቅዱስ ግን ይህንን 100% ይቃወማል። ስለዚህ እኔ አሁን ለእናንተ ማሳስበው ነገር አለ። የኔና የእናንተ መጽሐፍ ቅዱስ በጾታ ዲስክሪሚኔሽን ወይም ደግሞ ልዩነት የሚያደርግ አይደለም። አስደናቂ መጽሐፍ ነው፣ የእግዚአብሔር ቃል ነው እና በእርግጥ መጽሐፍ ቅዱስ ያለምንም ጥርጥር ከልበ ደንዳናነትና ከወንዶች ሴቶችን ዝቅ አድርገው ከመመልከት የተነሳ ሴቶችን እንደጎዳ ወንዶችን ሴቶች እንደጎዱ በግልጽ አስቀምጧል። አሁን አንዳንድ ጉዳቶችን አነሳላችኋለሁ። ንጉሱ ሰለሞንና ልጁ ንጉሱ ሮብዓም ያደረጉትን ነገር ጠቅስላችኋለሁ። ንጉሱ ሮብዓም በሁለተኛ ዜና 11 ላይ 18 ሚስቶች እና 60 ቁባቶች ነበሩት ተብሎ ተጽፏል። ሰለሞን ደግሞ ራሱ ንጉሱ ሰለሞን በአንደኛ ነገሥት 11 ቁጥር 3 ላይ 700 ሚስቶችና 300 ቁባቶች ነበሩት ተብሎ ተጽፏል። እና እነዚህ ሰዎች በብሉይ ኪዳን የነበሩ የተለያዩ ሰዎች፣ አንዳንድ ነገሥታቶችም ጭምር ለሴቶች የነበራቸው አመለካከት መጽሐፍ ቅዱሳዊ አልነበረም። እነሱ ምሳሌዎች ሊሆኑ አይችሉም። አሁን ደቀ መዛሙርት ለሚያደርጉት ኑሮ እና አንዳንድ አገልጋዮች መፍታት ልክ እንደ ሰለሞን፣ ልክ እንደ ዳዊት፣ ልክ እንደ ሮብዓም አይነት ህይወት መኖር ምንም ችግር የለውም ብለው ሲናገሩ ተደምጧል። ስህተት ነው ይሄ። ስለዚህ እነዛ ሰዎች እነዛ ሴቶች የነበሩበትን ሁኔታ ግን ስትመለከቱ በጣም አሳዛኝ ነው። እነዛ 700 ሚስቶች 300 ቁባቶች በሙሉ የነበሩበት ሁኔታ አሳዛኝና የተዋረደ ነበረ። ቤተ መንግስት ውስጥ መሆናቸውን አይደለም እኔ የማየው፣ እነሱ ሁሉም ከወንዶች ጋር ከመነጋገር ተለይተው ከቤተሰብም እንኳን ተለይተው ሴቶች በጋራ ከሚኖራቸው ነፃነት በጠቅላላ ተገልለው ተቀምጠው ነበር። ጭከና እና ራስ ወዳድነት የሞላበት አመለካከትና አያያዝ ውስጥ እንደነበሩ ትመለከታላችሁ። መቼም ለሰዎች የህሊና እረፍትና የህሊና ነፃነት መብላት መጠጣትና ሁሉ ነገር በተሟላበት ሁኔታ ውስጥ መሆን ዋና ነገር እንዳይደለ አስባለሁ። ለሰዎች እርካታና ሰላም፣ ደስታ የሚሰጠው ነገር እንደ ማንኛውም ሰው እንክብካቤ ሲደረግላቸው፣ እንደ ማንኛውም ሰው ሲታዩና ሲከበሩ ነው። ለስሜት ማርኪያ ብቻ መሆናቸው በፍጹም በማንኛውም ሁኔታ ቤተ መንግስት፣ ዋይት ሀውስ ውስጥ ተቀምጦ ሴት ለስሜት ማርኪያ ከተደረገች ያ ወንጀል ነው። እግዚአብሔርና የሰው የሴት መብት የተረገጠበት ሁኔታ ነበር እዛ እነ ሰለሞን ህይወት ውስጥ የነበረው። እግዚአብሔር አልፈቀደውም። እግዚአብሔር አልተባበረበትም። የሰው የልብ ደንዳናነትና የኃጢአተኝነት ስሜት የኃጢአተኝነት ውጤት ያደረገው ነገር ነበረ። ስለዚህ ይህንን እንደ ምሳሌ ልንወስደው አንችልም። ደግሞም እግዚአብሔር ፈቅዶ ነበረ ብለንም መናገር በፍጹም ወንጀል ነው። በአስቴር ዘመን ደግሞ ለንጉሱ ሚስት ይሆኑ እንዲሆኑ እንዲመረጡ የነበረውን ሁኔታ ጥቂት እንድታስቡበት እፈልጋለሁ። አስጨናቂ ነበረ ያኔ። 127 የመንግስቱ አውራጃዎች ኢትዮጵያን ጨምሮ ቆንጆዎች ካሉባቸው ቆንጆ ልጃገረዶች ተመርጠው እንዲመጡ አዛዦች ተመድቦ ነበር። አስቴር መጽሐፍ ምዕራፍ 2 ላይ ሴቶቹ ይላል ምዕራፍ 2 በዘይትና በከርቤ በጣፋጭ ሽቶ አንድ ዓመት ሙሉ እንዲነጹ ይደረግና ከዛ በተከታታይ አንዳንድ ቀን በንጉሱ ቤት እንዲያድሩ ይደረግ ነበረ ከንጉሱ ጋር እና ንጉሱ ስማቸውን እንደገና ካልጠራቸው ደግሞ እንደገና ሊያዩት አይችሉም ነበር እስከ ህይወታቸው ፍጻሜ። ግን የት ነበር የሚቆዩት? እዛው ቤተ መንግስት ውስጥ ነበር። አስቴር ከመመረጧ በፊት አሁን አስቴርን ምዕራፍ ሁለትን ብታነቡ አስቴር ከመመረጧ በፊት ይሄ ነገር ለአራት ዓመታት ቀጥሏል። አራት ዓመት ሙሉ ነው የተደረገው። በጣም የሚገርም ነገር ነው። መጽሐፍ ቅዱስ ባይዘግበው ኖሮ ይህንን ሊያምን ማን ይችላል? እና ይህንን የምልበት ምክንያት የነዛ ቆነጃጅቱ ስቃይ አንድ ቀን ገቡ፣ ከዛ በኋላ እስከ እድሜያቸው መጨረሻ ተዘግቶባቸው ነው የሚኖሩት። የወላጆቻቸውን ስቃይ አስቡት። የልጆቹን ሰቆቃ አስቡት። ምን ያህል አሰቃቂ ውርደት ውስጥ ተጥለው እንደነበረ ሴቶች በባህል በተለያዩ ልበ ደንዳናና በኃጢአትና በዝሙት ስሜት በተሞሉ ወንዶች እና ወንጌላችን ግን ሴቶችን ከእንደዛ አይነት የዘቀጠ ሁኔታ ከፍ ነው ብድግ ነው ያደረጋቸው። ከእንደዛ አይነት ሁኔታ ውስጥ ነው ያወጣቸው። እዚህ ቃል ላይ ባለው ትእዛዝ መሰረት ጌታ ኢየሱስ ክርስቶስ ሚስቱን የሚፈታ ሁሉ የፍቺዋን ጽሕፈት ይስጣት ተብሎ ነበረ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋል። ትክክል አይደለም። ሴት መከበር አለባት። አግባብ ያለው እንክብካቤ ሊደረግላት ይገባል። ዝም ብሎ ማንም ሰው ተነስቶ እንዲፈታት የጋብቻ ጥምረቱን ሊያፈርስ በደቀ መዛሙርት ሕይወት በክርስትና ሕይወት አልተፈቀደም ነው ጌታ ኢየሱስ እያለ ያለው። ስለዚህ የመጀመሪያዋ ሴት ሔዋን ወደ ነበረችበት ሁኔታ ውስጥ ከፍ የተደረጉት ሴቶች በወንጌል አገልግሎትና በወንጌል እምነት ውስጥ ነው። እግዚአብሔርን ስለዚህ አመሰግነዋለሁ። እኔ የሥራ ክፍፍልን በተመለከተ በእርግጥ ሴቶች የራሳቸው ቦታ አላቸው። መጽሐፍ ቅዱስ ግልጽ ያደረገው ነገር ይሄንን እውነት ሲሆን ትዕቢተኞች ለሆኑ ሴቶች መልስ በመስጠት ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ብዙ ነገር ተናግሯል። በእርግጥ እና ከወንዶች ትዕቢተኞች እንዳሉ ሴቶችም ትዕቢተኞች አሉ። ያው የሰው ተፈጥሮ ስላላቸው እና ስላለን ሁላችንም። ግን በጣም ይገርማቸዋል። እዚህ አንደኛ ቆሮንቶስ 11 ላይ ቁጥር 11 ላይ አይረሳም፣ 11:11 ጳውሎስ እንዲህ ብሎ ተናግሯል። ነገር ግን በጌታ ዘንድ ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም ነው ያለው። ጌታ የፈጠረን እንደዚህ ነው። ሴት ያለ ወንድ አትሆንም፣ ወንድም ያለ ሴት አይሆንም። ስለዚህ እዚህ አሁን እዚህ ዘመናዊው ዓለም ውስጥ ያለው የፌሚኒስት እንቅስቃሴ ሴት ያለ ወንድ መሆን ትችላለች የሚለው ነገር ትክክል አይደለም። ሴት ያለ ወንድ፣ ወንድ ያለ ሴት አይሆንም። ጋብቻ ክቡር ነው እና ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና ብሎ እንደገና ቁጥር 12 ላይ ተናግሮ ሁሉም ግን ከእግዚአብሔር ነው ብሎ ደምድሞታል። በጌታ ዘንድ ሚስት በባሏ ልክ ባሏ በሷ ላይ እንዳለው ስልጣን፣ ሚስት ደግሞ በባሏ ላይ ስልጣን እንዳላት በባሏ ስጋ ላይ የእግዚአብሔር ቃል በደንብ ይናገራል። አንደኛ ቆሮንቶስ 7:2-4 ይህንን በደንብ ያብራራል። አንድ ወንድ ለሚስቱ ሊኖረው የሚገባው ስለዚህ በአዲስ ኪዳንና በክርስትና እምነት ውስጥ አንድ ወንድ ለሚስቱ ሊኖረው የሚገባው አመለካከት እሷን እግዚአብሔር እንደሰጠው፣ እግዚአብሔር እሷን እንደሱ እንደፈጠራት እና እግዚአብሔር እሷን ሲሰጠው ሙሉ ፍቅር፣ ሙሉ ክብር፣ ሙሉ እንክብካቤ እንዲያደርግላት እሷም እንድታደርግ ለሰከንድ እንኳ ወደ ሌላ እሷን ለማስተላለፍ እንዳያስብ፣ በሌላ እንዳይተካት፣ በሌላ እሷን እንዳይለውጣት በእግዚአብሔር ቃል ላይ ተከልክሏል። ስለዚህ ይህንን የሚያደርግ ከሆነ በእግዚአብሔር ዘንድ ይኮነንበታል፣ እሷም እንደዚሁ ብታደርግ ትኮነንበታለች። ስለዚህ ሴቶችን ከማህበረሰቡ ያያቸው ከነበረው አመለካከት የእኔና የእናንተ ወንጌል በጌታ በኢየሱስ ክርስቶስ ቃል አማካኝነት ከፍ አድርጎ ከወንዶች እኩል እንደሆኑ ያሳየበት ቦታ ነው። ሚስቱን የሚፈታ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል። ልክ አይደለም ፍቺ ያለ አንድ ምክንያት። በሁለተኛ ደረጃ ይሄ ቃል የወንዶችን ስሜትና ፈተና የሚቆጣጠር ቃል ነው። መቼም ሁላችንም እናውቃለን፣ ስልጣን የሚባለው ነገር ወጥመድ ነው፣ ለሰዎች ሁሉ ወጥመድ ነው። ስለዚህ ስልጣንን በአግባቡ አለመጠቀም የስልጣን ብልግና የሚባል ስያሜ ተሰጥቶታል እኛ ሀገር። እና እውነት ነው፣ ኮራፕሽን ነው፣ የስልጣን ኮራፕሽን በዚህ ሀገር። እና የሆነ ሆኖ ግን ስልጣንን አላግባብ መጠቀም የስልጣን ብልግና የተለመደ ነገር ነው፣ ከሰው ታሪክ ጋር የተያያዘ ነው። ስለዚህ አንድ ሰው ሚስቱን እኔ ወንድ ነኝ ደግሞ ራስ ነኝ የበላይ ነኝ ብሎ እንደፈለገው በፈለገው ጊዜ የማባረር ሙሉ ስልጣን አለው ብለን የምናስብ ከሆነ ተሳስተናል። ስልጣን እሱ እንዳለው እሷም ደግሞ ስልጣን አላትና ሁለቱም እኩል በስልጣን ሳይባልጉ እኩል ተጠባብቀው እንዲኖሩ የእግዚአብሔር ቃል መልካም ትምህርትና መልካም አስተሳሰብ ነው። ስለዚህ ቅድም እንዳልኩት እሷን በፈለገው ሴት መሙላት ወይም መተካት መብት የለውም ለወንድ። ይህን ስልጣን የወንድነት ስልጣንን ተጠቅሞ እሷን እንደ ባሪያ የማድረግ የመጨቆን ነገር ለወንድ አልተሰጠውም። ስለዚህ እኩል እንዲንከባከባት እሷም እንድትከባከበው ነው የእግዚአብሔር ቃል። እንደዚህ አይነት ስልጣን መባለግ ነገር ወንዶችም ሴቶችም ካሳዩ ለፍቺ የማይንደረደሩበት ምክንያት የለም እና ስልጣናችንን በአግባቡ እንድንጠቀም የሰራዊቱ ጌታ እግዚአብሔር ይፈልጋል እና ወደ ፍቺ እንዳንሄድ። ስለዚህ ወገኖች፣ ወንድ ስልጣን አለኝ፣ በሴት ላይ ሙሉ ስልጣን አለኝ፣ እንደፈለገኝ ማድረግ እችላለሁ የሚል አመለካከት ውስጥ ከገባ ብዙ ማነቆ ውስጥ ነው የሚወድቀው እና ለምሳሌ ሴት ብታረጅ ውበቷ ቢቀንስ ወጣትና ውበት ላይ ወጣቶችና ውበቶችን ላለመመልከት የማይሄድበት ምክንያት የለም፣ ስልጣኑን በአግባቡ የማይጠቀም ከሆነ። ወንድ ሴት ልጅ ባትወልድ እና ሳትወልድ ብትቆይ ይቺ መካን ናት ብሎ ለመተው ሊነሳ ይችላል፣ እኔ ሙሉ ስልጣን አለኝ ካለ። ግን ይሄ አይነት ሀሳብ በጋብቻ ውስጥ ከገባም በኋላ ሊኖር ሊታሰብም በጭራሽ አይገባም። በሚስጥር ሌላ ሴትን ወይም ሌላ ወንድን የመያዝ እንቅስቃሴ ሊታሰብ ሊታለም በፍጹም አይገባም። ይሄ እነዚህን ነገሮች ነው በወንድ ላይ ወንዶች ስሜታቸውን እንዲቆጣጠሩ ፈተናቸውን እንዲቆጣጠሩ ጌታ ኢየሱስ ክርስቶስ የኔ ደቀ መዛሙርት ከሆናችሁ ፍቺ የሚባል ነገር የለም ነው እያለ ያለው እና ወገኖች ይህንን እነዚህ አይነት እውነቶችን የእግዚአብሔር ቃል እንደሚያሰርጽ መረዳትና ማወቅ ለሚኖረን የትዳር ሕይወት ለሚኖረን አመለካከት በትዳር ውስጥ በጣም ወሳኝ ነው የሚሆነው እና ወንድ እኔ ሙሉ ስልጣን አለኝ ብሎ የሚያስብ ከሆነ ይህንን በጌታ ቃል መሰረት የማይመረምር ከሆነ እና ሴትም ደግሞ ለዚህ ለሙሉ ስልጣን የተጋለጠችና እንደ ዝቅተኛ አድርጋ የምትታይ ተደርጋ የምትታይ ከሆነ በጣም ብዙ ችግሮች በቤት ውስጥ ይነሳሉ። ወንድ ትክክለኛና አግባብ ያለውን ፍቅር መስጠቱን ይቀንሳል። በንግግር በብዙ መልኩ ግጭቶች ይነሳሉ። በገንዘብ በልጅ አያያዝ ወዘተ መነጫነጮች፣ የንዴትና የቁጣ ንግግሮች፣ የውጪ መቆየትና የአመንዝራ ሀሳቦች እንዲሁም ጨካኝነት የተሞላባቸው ባህሪያት ሁሉ መታየታቸው የማይቀር ነው። ስለዚህ ወንዶች ይህንን እውነት ስንገነዘብ፣ ሴቶችም ማለቴ ነው፣ እንደነዚህ አይነት ሁኔታዎችንና የህይወት አመለካከቶችን ከውስጣችን ጥርግ አድርጎ መንፈስ ቅዱስ እንዲያወጣ በጌታ ፊት በመቅረብ ህይወትን በትክክለኛውና በአግባቡ እንድንይዘው ጋብቻችንም እንድናከብር እግዚአብሔር ይረዳናል ብዬ አስተያየቶችን እሰጣለሁ። እና እነዚህ ነገሮች ከአማኞች መቆረጥና መወገድ አለባቸው። አንድ ሰው ጋብቻ ቃል ኪዳኑ ሲገባ የገባው በመልካም ጊዜና በክፉ ጊዜ፣ በህመምና በጤንነት ጊዜ፣ በማግኘትና በማጣት ጊዜ ሞት እስኪለየን ድረስ ላልለይሽ ሞት እስኪ ለየኝ ድረስ ላልለይህ ብለን ነው ቃል የገባ ነው። ስለዚህ ከሞት በስተቀር ጋብቻን ሊፈታ የሚችል ምንም ሌላ ነገር እንደሌለ ወንዶችም ሴቶችም ማመንና መቀበል አለብን። እና ከዚህ የተነሳ እንግዲህ ባልና ሚስት እርስ በርሳቸው አሁን ባሎችን እያተኮርኩ ነው የምናገረው እርስ በርስ ትዕግስት እንዲያደርጉ መጽሐፍ ቅዱስ ይናገራል። አንዳቸው የሌላቸውን ስሜት በደግነት ፍቅር እንዲያክሙ ሚስት የባል ሐኪም፣ ባል የሚስት ሐኪም ሆነው እንዲኖሩ ቤቱ የሕክምና ቤት እንዲሆን ውጪ ተናዶ ሲመጣ ውጪ ተናዳ ስትመጣ በልጆች ብትበሳጭ በልጆች ቢበሳጭ ሚስት ሐኪም ባል ሐኪም ሆነው እንዲኖሩ ነው የእግዚአብሔር ቃል የሚፈቅደው። አንዳቸው ለሌላቸው ደስታ ፈጣሪዎች ለመሆን በተቻለው መጠን እንዲሰሩ ሚስቴን የማስደስተው እንዴት ነው፣ ባሌን የማስደስተው እንዴት ነው ብለው እንዲሰሩ ያስፈልጋል። አንደኛው ጉድለት ቢኖርበት ተከታታይ ጉድለት ሴት ወይም ወንድ ቢሆኑ በዚህ በኩል ደግሞ ያንን ጉድለት ወይም ያንን ደግሞ የምናዝንበት ነገር ቢኖር በወንዶችም በሴቶችም በኩል እኛ የተሰጠኑና ልንቆም የሚገባን ያንን ጉድለት ማስተጋባትና እንደ ትልቅ ድካም መቁጠር ሳይሆን በዛ ጉድለት አኳያና ጎን ቆመን ያንን ጉድለት ለመሙላት እንደ እድል በመጠቀም ሌላውን የትዳር ጓደኛችንን ማገልገል ነው የሚጠበቅብን። ማገልገል እና የመነጫነጫቸውን ችግር አይተን እንዳይነጫነጩ እንዴት ነው የማደርገው ወደሚል ጸሎትና ደግነት የፍቅር ሕክምና ውስጥ መምጣት ነው ባሎችም ወንዶችም የሚጠበቅባቸው። እነዚህን እውነት ነው እንግዲህ እንደ ነፍስ መልህቅ እንዲይዙ ጌታ ለደቀ መዛሙርቱ ይናገር የነበረው። እናንተ አማኝ ከሆናችሁ እኔ እናንተን የማስበው ደቀ መዝሙር ናችሁ የጌታ ብዬ ነው። ስለዚህ ለደቀ መዛሙርቱ ጌታ ኢየሱስ ክርስቶስ የሰጠው ቃል እናንተንም ይመለከታል፣ ባለትዳሮችን በሙሉ ይመለከታል። እና ሚስቱን የሚፈታት ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን ያለ ዝሙት ምክንያት ከተወሰደ ሚስቱን የሚፈታ ያመነዝራል፣ አመንዝራም ያደርጋታል፣ ለአጸያፊ ሁኔታ አሳልፎ ይሰጣታል እና ትክክል አይደለም ነው ጌታ ኢየሱስ ክርስቶስ የሚለው። ሶስተኛው ይሄ ቃል ጠቃሚ ነው ብዬ ጠቀሜታዎች ላይ እየተናገርኩ ነው ያለሁት። በመጀመሪያ ሴቶችን ከዝቅተኛ የማህበረሰባዊ አመለካከት ወንጌል ያወጣበት አስደናቂ እውነታ ነው። ሁለተኛ የወንዶችን ስሜትና ሀሳብ ፈቃድ የመቆጣጠር ኃይል ያለው እውነተኛ ትእዛዝ ነው። እና ሶስተኛ ይሄ ትእዛዝ ደስተኛ የሆነ ትውልድ እንዲነሳ ሁኔታን የሚያመቻች ነው። እና ይገርማቸዋል የዚህ ትእዛዝ አለመከበር የሚያመጣቸው ከፍተኛ መጥፎ ተጽዕኖዎች አሉት። ሴቶች በማመንዘር ዝቅ ተደርገው ከታዩ የሚወለዱት ልጆች ራሱ ሴቶች እናትነታቸው ራሱ ለልጆች የሚያሳዩት ነገር፣ ልጆች ለአባቶቻቸው የሚኖራቸው አመለካከት እና ከዚህ የተነሳ ኢትዮጵያ ውስጥ ጎዳና ነው ቤቴ የሚሉ ልጆች እንዲፈሩ የተደረገበት ሁኔታ፣ ብዙ ልጆች ጎዳና ተዳዳሪዎች የሆኑት በረሃብ በበሽታ ብዙ ልጆች ማለቃቸው ዓለም ያወቀው ችግር ነው። እዚህ ወንድና ሴት ጋብቻ ውስጥ ያለ ችግር ያመጣው ችግር ነው። እዚህ አሜሪካ ራሱ ስንቶች ናቸው ልጆቻቸውን በገዛ እጃቸው የገደሉ፣ ልጆቻቸውን ቤት ጥለው እንዲጠፉ ያደረጉ፣ ላልባሌ ሕይወት ያጋለጡ፣ በዚያ ሽክርክሮች ውስጥ ልጆች ራሳቸው እንዲወድቁ፣ ትዳርን እንዳያከብሩ የተደረገው ይሄንን ትዕዛዝ በመጣስ ነው። ስለዚህ ይገርማቸዋል ይህንን ትዕዛዝ የሚያከብሩ ባልና ሚስት ፍቺን ትክክል እንዳይደለ ግን በትክክል በታማኝነት በቤት ውስጥ የሚኖሩ ባልና ሚስቶች የሚኖሩት ኑሮ እና የሚወለዱት ልጆቻቸው የቤተሰብ ሁኔታና አያያዛቸው በጣም የተለየ ነው የሚሆነው። እንደ ጌታ ቃል ሁለቱም እንደ ጌታ ቃል ይኖራሉ፣ ሁለቱም ይከባበራሉ፣ ሁለቱም በጌታ ዘንድ ወንድ ያለ ሴት፣ ሴት ያለ ወንድ አይሆንም የሚለውን እንደ መርሆ ይዘዋል። አንዳቸው ለሌላቸው አስፈላጊ መሆናቸውን ቃል ኪዳን ያሰራቸው መሆናቸውን ይመለከታሉ። አንዳቸው ሌላውን በምንም በማንም ላለመለወጥ ራሳቸውን ሁሉ ጊዜ ለእርስ በርሳቸው ይሰጣሉ። ስለዚህ ታያላችሁ ልጆቻቸው በሁለቱም ጥበቃ ውስጥ ይሆናሉ። ለልጆቻቸው የሚያስፈልገውን ነገር ሁለቱም ያደርጋሉ። ሁለቱም ልጆቻቸውን እንደከበሩ ሀብቶቻቸው አብረው ይመለከታሉ። ልጆቻቸውን በእነሱ ውስጥ ያለውን መከባበር፣ መዋደድ እያዩ ተመሳሳይ እውነታ ውስጥ ለመግባት በጌታ ጸሎትና በጌታ ውስጥ ለመሆን ይናፍቃሉ፣ ይመኛሉ፣ ወደ ጌታም ይመጣሉ። ልጆቻቸው ራሳቸው በክርስትና እውነት ይማረካሉ። ምክንያቱም ክርስትና ለሴትም ለወንድም አስደናቂ ነገርን አድርጓልና የስነ ምግባር ለውጥ፣ የአእምሮ ለውጥ፣ የህይወት ለውጥ ክርስትና በመንፈስ ቅዱስ አማካኝነት ለሰዎች ሰጥቷልና። ስለዚህ ወላጆች በልጆቻቸው ደስታ ውስጥ ይደሰታሉ። ልጆቻቸውም በወላጆቻቸው ደስታና መከባበር ይከባበራሉ፣ ይደሰታሉ እና ለልጆቻቸው ወላጆች በጎና መልካም የሆነውን ነገር ያስተምራሉ። እንግዲህ ታያላችሁ ትውልድ ይታነጻል፣ ይባረካል፣ ይቀጥላል። እግዚአብሔር በቤተሰብ አስደናቂ አንድነት ውስጥ አስደናቂ እውነታዎችን አስቀምጧል። ፍቺ ክልክል ነው እና ከዚህ የተነሳ ይሄ አስደናቂ እውነት ደቀ መዝሙር ሁሉ ሊመለከተውና ሊያስተውለው የሚገባ ነገር ሆኖ እያለ እንግዲህ ወደ ማጠቃለያ ለመምጣት ሁለት የማጠቃለያ ነገሮችን ለመናገር እወዳለሁ። አንደኛው ይህንን እውነት ያሳየን ከየትኛውም የዓለም ሃይማኖት ይልቅ ይህንን እውነት ያሳየን የክርስትና እምነትና መጽሐፍ ቅዱሳችን ስለሆነ አንደኛ ክርስትናችንን ልናከብረው ይገባናል። ክርስትና ክቡር ነው። ክርስቲያን መሆንም ክቡር ነው እና ክርስትና በብሉይ ኪዳን የተጠቀሱ የእግዚአብሔርን ቃሎች ደግሞ ያጸናና የመሰረተ በሰዎች ሕይወት ውስጥ እንዲኖር መንገድ የከፈተ ቃል ነው ለሁላችንም፣ ለአሕዛብ ሁሉ። ለዚህ ነው መንገድ የከፈተ ብሉይ ኪዳን ላይ ያለውን ብዬ የተናገርኩት ከዚህ የተነሳ ነው። እና ሚልኪያስ ምዕራፍ 2 13 እስከ 16 ያለውን ቃል ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በተለይ ቁጥር 16 ላይ ከቁጥር 13 ጀምሮ ነው ሀሳቡ ያለው። ግን ቁጥር 16 ላይ መጣና የሰራዊቱ ጌታ እግዚአብሔር በነቢዩ በሚልኪያስ በኩል እንዲህ አለ፣ መፋታትን እጠላለሁ፣ ፍቺን እጠላለሁ ይላል የሰራዊት አምላክ እግዚአብሔር ብሎ ነው የተናገረው። መፋታትን ፍቺን እጠላለሁ። አንዳንድ ሰዎች ትኖሩ ይሁን መፋታትን የምታስቡ ፍቺ ነው መፍትሄ ብላችሁ ያሰባችሁ፣ እግዚአብሔር የሚናገረው እጠላዋለሁ ነው ያለው። መፋታትን እጠላለሁ፣ ልብሱን በግፍ ስራ የሚከድነውን ሰው አመንዝራውን ሰው ማለት ነው እጠላለሁ አለ እግዚአብሔር ይላል የሰራዊት ጌታ እግዚአብሔር ብሎ። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። ይሄ አታታልሉ የሚለው ቃል ከቁጥር 13 እስከ 16 ተንከባሎ ነው የመጣው። የልጅነት ሚስቱን የሚያታልል ከእናንተ መካከል አለ፣ አታላይ የሆነ ትዳር ላይ አመፅ የሚሰራ ልክ አይደለም ነው እግዚአብሔር ይል የነበረው። ይህንን ነው ጌታ ኢየሱስ እዚህ ጋር መጥቶ ማቴዎስ 5 ላይ 4 ነጥብ ያደረገበት መፋታት ትክክል አይደለም። ስለዚህ ማንም ሰው ሌላውን መጉዳት ወይም በሌላው መጎዳት የለበትም፣ አይሁዶች ሚስቶቻቸውን ያደርጉ እንደነበረው እና ይሄ በቤተ ክርስቲያን ውስጥ ተግባራዊ መሆን አለበት፣ በደቀ መዝሙር ሕይወት ውስጥ፣ በክርስቲያን ወንድምና እህት ውስጥ። እና ይገርማችኋል፣ እኔ ይህንን ሳስብ የክርስትና እምነት በጣም የከበረ እምነት በዓለም ውስጥ የሌሎች የዓለምን ክፍል ባህሎች ሁሉ የመቀየር ኃይል ያለውና የቀየረ ነው። እኔ ሰዓቴ የሄደ እንደሆነ አውቃለሁ፣ ግን ሁለት ምሳሌዎች እሰጣችኋለሁ። በ17ኛው መቶ ክፍለ ዘመን የሆኑ ዊሊያም ኬሪ የሚባል ሚሽነሪ፣ የሞደርን ሚሽን አባት ተብሎ ነው የሚታወቀው፣ ከእንግሊዝ ሀገር ህንድ ሀገር ሄዶ ነበር እና ህንድ ሀገር 40 ዓመት ኖሮ ሚሽነሪ ሆኖ ነበረ እና የሚገርሙ ሁለት በጣም አሰቃቂ ነገሮችን ከህንድ ሀገር ተነቅሎ እንዲጣል አድርጓል። አንደኛው ሴቲ የሚባል የህንዶች ባህል ነው። ወንዱ በሞተ ጊዜ ወንዱ ከሞተ በኋላ ያው ያቃጥላሉ ወንዶችን፣ ግን ሴትየዋ እንዳለች ከወንዱ ጎን ቁጭ ብላ በህይወት አብረው በስጋ በእሳት ያቃጥሏት ነበር። ይህንን ከህንድ አገር ተነቅሎ እንዲጠፋ ያስቀረ ክርስትና ነው። ክርስትና በጣም ክቡር ነው። በዛው በህንድ አገር ውስጥ ሴቶች ልጆች እንደተወለዱ ጋንጀስ ወንዝ ውስጥ ይጣሉ ነበር። ይገርማቸዋል። ይህንንም ዊሊያም ኬሪ ህንድ አገር ውስጥ ሚሽነሪ ሆኖ በነበረበት ጊዜ እንዲቀር አድርጓል። የሰራዊቱ ጌታ እግዚአብሔር በክርስትና የዓለምን ባህል፣ የዓለምን ታሪክ፣ የአገሮችን አጠቃላይ አመፃዊና ሰይጣናዊ እንቅስቃሴ እየቆራረጠ አጥፍቷል። ግን በጣም የሚገርመው ነገር እንደዚህ አይነት ኃይል ያመጣው የክርስትና ኃይል አሁን በቤተ ክርስቲያን ውስጥ ኃይል ማጣቱ አያስደንቃችሁም? ስንት አገልጋዮች ናቸው የሚፋቱት? ስንት ዘማሪዎች ናቸው ሚስቶቻቸውን የፈቱት ኢትዮጵያ ውስጥ? ክርስትና በእኛ ዘንድ ኃይል አጣ፣ በውጭ እንደዚህ አይነት ኃይል ያለው እምነት። ምክንያቱም ሕይወታችን ላይ ላዩን ነው። የእግዚአብሔርን ቃል እንደሚገባ አናነብም። ጭፈራ ነው፣ ስሜት ማርካት ነው። ለስሜት ነው የምንኖረው፣ ለእግዚአብሔር ቃል አይደለም። ከዚህ የተነሳ በቤተ ክርስቲያን ውስጥ የሚያሰቅቁ ፍቺዎች እየተከናወኑ ነው። ቤቶች በጭቅጭቅ ባለመግባባት የተሞሉ ሆነዋል። የልጆች ሕይወት ስጋትና ጭንቀት ውስጥ መኖሩ አሳዛኝ ነው። የክርስቲያን ልጆች ስንት የታወቁ አገልጋዮች ናቸው ሚስቶቻቸውን እየፈቱ? ስንት ክርስቲያን ሴቶች ናቸው ባሎቻቸውን ጥለው ወጥተው ለሽምግልና እንኳ አስቸጋሪዎች የሆኑት? ክርስትና በዓለም ላይ ኃይለኛ ለውጥ ያመጣ ሆኖ እያለ በቤተ ክርስቲያን ውስጥ ግን ደካማ ሆኗል። ለምን? የእግዚአብሔርን ቃል ስለማንከተል፣ የእግዚአብሔርን ቃል ስለማናነብ፣ የክርስቶስ ኢየሱስን መርሆ ስለማንከተል፣ ዘመናዊ ዓለማዊ ነገር ውስጥ ሁል ጊዜ ለመግባት ስለምንፈልግ። በክርስትና ተጽዕኖ የተነሳ ጋብቻ እንደማይፈርስ መፍረስ እንደሌለበት ዓለማውያን መማርና መመለስ ሲገባቸው እነሱ እኛን ማስተማር የሚኖርባቸው ብዙ ሁኔታ ውስጥ እያየን ያለ ነው። እንግዲህ ክርስትናችንን አክብረን ስናየው መንፈስ ቅዱስ እኛን ሲለውጠን፣ መንፈስ ቅዱስ እኛን ሲቀምመን፣ ንግግራችን በጨው እንደተቀመመ በጸጋ ሲሆን ባላችንን፣ ሚስታችንን አካሚዎች እንጂ ለጋብቻ መፍረስ የምንሮጥ ሰዎች አንሆንም ማለት ነው። ራሳችንን ብንመረምር፣ ስሜታችንን፣ ልባችንን፣ ሕይወታችንን እግዚአብሔር አምላካችን እንዴት ይባርከን ነበር። ክርስትና ክቡር ነው። ክቡር አድርገን እንድናየው እግዚአብሔር አምላካችን ይፈልጋል። ሁለተኛ፣ ከዚህ እውነት የተነሳ እኛ የክርስቶስን ትምህርት ምን ያህል ልናከብረው እንደሚገባን ያሳያል። ክርስትና ወንዶችም ሴቶችም እኩል አብረው የተጠበቁበት እና አብረው እግዚአብሔርን እንዲያከብሩ በጨዋነት ሕይወት እንዲመላለሱ የሚያስተምር የሚናገር ቃል ነው፣ እውነት ነው። አንዳንዶች ወንዶችና ሴቶች በውጪ ሚስጥራቸውንና ድካማቸውን በማስመሰል እየደበቁ ቤተ ክርስቲያን ሲመጡ ቅዱሳን ይመስሉና እቤት ውስጥ ሌላ ናቸው። ውጪ ቤተ ክርስቲያን ሲዘምሩ ሲጸልዩ አንደኞች ናቸው። እቤት ውስጥ ግን ንዴትና ቁጣን የመቆጣጠር ኃይላቸው አይታይም። ቤት እንደመጡ የመጀመሪያ ቁጣቸው የሚፈነዳው ባላቸው፣ ሚስታቸው ላይ ይሆናል። ስለዚህ ባል ሲጨነቅ፣ ሚስት ሲጨነቅ፣ ሲበሳጩ፣ ሲነጫነጩ፣ ያለመታዘዝ፣ ቤትን የመጥላት ሕይወት ሲገለጥባቸው ታያላችሁ። የባሰ ሄዶ ነው ወደ ፍቺ የሚመጣው። ይሄ ውጫዊና ውስጣዊ ሕይወታችን ያልተስተካከለ ስለሆነ አስመሳይ ህይወት ስላለን፣ ውጫዊ ህይወት ስላለን። ስለዚህ የተከበራችሁ ወንድሞችና እህቶች ይሄ በእናንተ ትዳር ውስጥ እንዳይኖር ዛሬ ራሳችሁን እንድትመረምሩ፣ ካለ ግን ይሄ ያልተቀደሰ ንዴት፣ ያልተቀደሰ ቁጣ፣ ያልተቀደሰ ንጭንጭ፣ ያልተቀደሰ ማጉረምረም ከህይወታችሁ ባለፈው ሳምንት እንደዚህ አይነት ነገር ቆርጣችሁ ጣሉ፣ ፈጣን እርምጃ ውሰዱ፣ አታቆዩት፣ አታውሉት፣ አታሳድሩት ብሎ ጌታ ኢየሱስ ክርስቶስ እንደተናገረ እርምጃ በመውሰድ ትዳራችንንና ህይወታችንን እንደ ጌታ ቃል ለመምራት ውሳኔዎች ላይ መምጣት አለብን። የጌታን ቃል ማክበር አለብን። ከራሳችን በላይ ከራሳችን ጥቅም በላይ የጌታን ቃል ስናከብር የጌታ ቃል በኋላ የሚጠቅመን ሁኔታ ውስጥ ያስገባናል። ትዳራችን ይጠበቃል። ባሎቻችን ይደሰታሉ። ሚስቶቻችን ይደሰታሉ። ልጆቻችን ይደሰታሉ። በማህበረሰቡ ዘንድ የተከበርንና ምሳሌዎች እንሆናለን። ምሳሌ ኤፌሶን ምዕራፍ 5 ላይ የተጠቀሰው ቃል ቤተ ክርስቲያን ለክርስቶስ እንደምታደርገው ክርስቶስ ለቤተ ክርስቲያን እንደሚያደርገው አይነት ኑሮ ነው። የቤተ ክርስቲያን አማኞች፣ የክርስቶስ ተከታዮች የቤት ኑሮ መሆን ያለበት። ስለዚህ ፍቅራችን መስዋዕትነት ያለው ፍቅር መሆን አለበት። መታዘዝ ያለበት ፍቅር መሆን አለበት። መከባበር ያለበት ፍቅር መሆን አለበት። እውነተኛዋ ቤተ ክርስቲያን ለሱ በምስጋና እንደምትታዘዝ ሴት ለባሏ፣ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን እንደሚንከባከብ በመስዋዕትነት እና ደግሞ የተጨማደደ ፊቷን ለማጥፋት መስዋዕትነት እንደሚከፍል ለባሎችም ለሚስቶቻችን እንደዚህ ማድረግ አለብን። ይህንን ነው እንግዲህ ይሄ ሶስተኛ ይሄ በቁጥር 31 እና 32 ላይ ያለው ለቀደሙት የፍቺ ጽፈት ይስጣት እንደተባለ ሰምታችኋል። እኔ ግን እላችኋለሁ ፍቺ መታሰብ የለበትም ነው ጌታ ኢየሱስ የሚለው። ከዝሙት በቀር ሚስቱን የሚፈታ ላሰቃቂ ሁኔታ ነው የሚጥላት፣ ሚስቱን አካሉን እግዚአብሔር የሰጠውን። ስለዚህ እንደዚህ አይነት እውነቶችን መረዳትና በእንደዚህ አይነት እውነቶች ውስጥ መኖር እጅግ በጣም አስፈላጊ ነው። ወንዶች እንደ እግዚአብሔር ቃል ተመላለሱ። ሴቶች እንደ እግዚአብሔር ቃል ተመላለሱ። እግዚአብሔር ቤታችሁን ይሰራል። እግዚአብሔር በቤታችሁ ይከብራል። ልጆቻችሁና ትዳራችሁ፣ ኑሯችሁ፣ የወደፊታችሁ ሁሉ የተባረከ ይሆንላችኋል። የሰራዊት ጌታ እግዚአብሔር ይባርካችሁ። ቁጥር 31 እና 32ን ከጠቀሜታቸው አኳያ ነው የተመለከትነው። እግዚአብሔር ሁላችሁን ትዳራችሁን ይጥቀም። የሰራዊቱ ጌታ እግዚአብሔር ይባርካችሁ።